ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት ፕሮግራማችን አሁን ጀመረ። የአማራ ክልል የጸጥታ ችግር የእናቶችና ህጻናት ሞት እንዲጨምር አድርጓል።
ስለዚህ በዘጠኝ ወሩ 20 እናቶች ሞተዋል። ምንጩ ጤና ተቋም ላይ ከደረሱ በኋላ ነው። 12ቱ ማህበረሰቡ ላይ ገና ቤታቸው ሆኖ ነው የሞቱ። ጨቅላ ህጻናት ኦልሬዲ ከተወለዱ በኋላ የሞቱ ወደ 74 ያሉ እስካሁን በሪፖርት የያዝነው ማለት ነው። ማህበረሰቦች ላይ ሞተው የተወለዱ ወደ 134 ህጻናት አግኝተናል።
ቀደም ሲል የሰማችኋቸው የዋግምራ ብሔረሰብ አስተዳደር ዞን ጤና ጽህፈት ቤት ኃላፊ አቶ አሰፋ ነጋሽን ነው። ይህን የተመለከተው ርዕሰ ጉዳይ በአብይ ርዕስ ይቀርባል። ሌሎች ዘገባዎችንም በምሽቱ አካተናል። ሐሙስ ሚያዝያ 10/2016 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሻችኋል? አስማማየ ነኝ። ምሽቱን እያስተናገድኳችሁ ከእናንተ ጋር እስከ 4 ሰዓት ድረስ አብራችሁ ቆይታ አደርጋለሁ። ለዓለም ዜናዎቹ እንግዶ ወልደዚህ አብሮኛል። የስቱዲዮ ስርጭቱን የሚያቀናብርልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይቶቻችንና እንዲሁም በማህበራዊ ትስስር ገጾቻችን ላይም በቀጥታ መከታተል ትችላላችሁ። በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይም በቀጥታ ታገኙናላችሁ። በድጋሚ እስከ ምሽቱ 4 ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። አሁን ከዓለም ለተሰባሰቡ ዜናዎች ወደ እንግዱ ልምራችሁ።
በድጋሚ እንደምን አመሻችሁ። በምስራቅ አፍሪካ የሚጥለው ከባድ ዝናብ አደጋ በማስከተል ላይ ነው። ቡርኪና ፋሶ 3 የፈረንሳይ ዲፕሎማቶችን አባረረች። እንዲሁም የጸጥታው ምክር ቤት በፍልስጤም ራስ ገዝ የተመድ አባልነት ጥያቄ ላይ ድምጽ ይሰጣል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በምስራቅ አፍሪካ የጣለ ያለው ከባድ ዝናብ በአንዳንድ አገራት የጎርፍ አደጋ በማስከተልና ህይወት በመቅጠፍ ላይ ነው። በኬንያ በደረሰው የጎርፍ አደጋ እስካሁን ቢያንስ 13 ሰዎች ህይወታቸውን አጥተዋል። በታንዛኒያም የቀጠለ ባለው ከባድ ዝናብ ምክንያት በተከሰተው ጎርፍ ባለፉት 2 ሳምንታት ውስጥ ብቻ 58 ሰዎች መሞታቸውን የአገሪቱ መንግስት አስታውቋል። በቀጠናው በርካታ መሰረተ ልማቶች በጎርፉ ሲወድሙ ጎርፍ በሚያሰጋቸው አካባቢዎች ያሉ ሰዎች ለቀው እንዲወጡ ተመክሯል። በርካቶችም መፈናቀላቸው ተነግሯል። በሀገሪቱ እጅግ ከባድ ዝናብ ስለሚጥል ህዝቡ ለሚከተለው የጎርፍ አደጋ እንዲዘጋጅ የኬንያው የአየር ትንበያ አገልግሎት አስጠንቅቋል። በቀጠናው እየታየ ያለው ከባድ ዝናብ በወሩ መጨረሻ የከፋ እንደሚሆን በመጠበቅ ላይ ነው። በቡርኪና ፋሶ 3 የፈረንሳይ ዲፕሎማቶችን በአፍራሽ ተግባር ላይ ተሰማርተዋል በሚል ከሀገሯ አባራለች። የኤፍፒ ዜና ወኪል ተመልክቻለሁ ያለውንና ከሀገሪቱ የውጭ ጉዳይ ሚኒስቴር ለፈረንሳይ ኤምባሲ የተላከውን ደብዳቤ ጠቅሰው እንደዘገበው 3ቱ ዲፕሎማቶች በ48 ሰዓታት ውስጥ ከሀገር እንዲወጡ ታዘዋል። እርምጃው በቀድሞ ቀኝ ገዥዋ እና በአፍሪካዊቷ ሀገር መካከል የተባባሰ የመጣውን ውጥረት ማሳያ ነው ተብሏል። በፓሪስ የሚገኘው የፈረንሳይ የውጭ ጉዳይ ሚኒስቴር የዲፕሎማቶችን መባረር በተመለከተ ወዲያውኑ አስተያየት አልሰጠም። በመስከረም ወር 2014 ዓ.ም በካፒቴን ኢብራሂም ትራውሬ የተመራው ሁንታ በቡርኪና ፋሶ ስልጣኑን ከተቆጣጠረ ወዲህ እስከ ዳርፓን አቆጣጠር 1960 ድረስ ቀኝ ገዥዋ ከነበረችው ፈረንሳይ ጋር የሀገሪቱ ያላት ግንኙነት ሻክሯል። ሁንታው ስልጣን ከያዘ ወዲህ የፈረንሳይን አምባሳደር ከሀገሪቱ ሲያስወጣ ከእንዳሮፓያን አቆጣጠር 1961 ጀምሮ የነበረውን ወታደራዊ ስምምነት ሽሯል። የፈረንሳይ ወታደሮች ከሀገሪቱ እንዲወጡ በማድረግ ለጸጥታ ጥበቃ እገዛ ለማግኘት ፊቱን ወደ ሩሲያ አዙሯል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የፍልስጤም ራስ ገዝ የተመድ አባል ለመሆን ባቀረበው ጥያቄ ላይ ዛሬ ድምጽ እንደሚሰጥ ይጠበቃል። የምክር ቤቱን ሙከራ የእስራኤል አጋር የሆነችው አሜሪካ እንደምትገታው ይጠበቃል። ምክንያቱ ደግሞ በውሳኔ የሚሰጥ ከሆነ ፍልስጤምን እንደ ሀገር እውቅና መስጠት ስለሚሆን ነው ተብሏል። 15 አባላት ያሉት የጸጥታው ምክር ቤት 193 አባላት ያሉት የተመድ ጠቅላላ ጉባኤ ጉዳዩን እንዲመለከት ሐሳብ በሚያቀርበው ረቂቅ ውሳኔ ሐሳብ ላይ ዛሬ ድምጽ እንደሚሰጥ የሮይተርስ ዜና ወኪል ዲፕሎማቲክ ምንጮችን ጠቅሶ ዘግቧል። የጸጥታው ምክር ቤት አንድን የውሳኔ ሐሳብ ለማሳለፍ ቢያንስ በ9 ድምጾች መደገፍ ያለበት ሲሆን ድምጽን በድምጽ የመሻር መብት ካላቸው አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሩሲያ እና ቻይና ደግሞ ተቃውሞ ሊገጥመው አይገባም። በእንደርፓና ቆጣጥር 2012 ጠቅላላ ጉባኤው በወሰነው መሰረት ፍልስጤማውያን በአሁኑ ወቅት አባል ያልሆነ የታዛቢነት ተሳትፎ የሚያደርጉ ሲሆን የተመድ አባል ለመሆን በጸጥታው ምክር ቤት ሙሉ ድጋፍ ማግኘት እና በጠቅላላ ጉባኤው ደግሞ ቢያንስ 2/3 ድጋፍ ማግኘት አለበት። የፍልስጤማውያኑ የተመድ አባልነት ጥያቄ የመጣው በእስራኤል እና በአማስ መካከል የሚካሄደው ጦርነት 6 ወራትን ባስቆጠረበትና እስራኤል በያዘችው ዌስት ባንክ ሰፈራዋን በማስፋፋት ላይ ባለችበት ወቅት ነው። አድማጮቻችን እና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በመጪው የአሜሪካ ምርጫ ወደ የትኛውን ፓርቲ ልታዘም እንደምትችል በሚነገርላት የፔንሲልቬኒያ ግዛት የሶስት ቀናት ዘመቻ ላይ የሚገኙት ፕሬዚደንት ጆ ባይደን በአሜሪካ በአንጋፋ የፖለቲካ ቤተሰብነት ከሚታወቁት 15 የኬኔዲ ቤተሰብ አባላት ዛሬ በይፋ ድጋፍ እንደሚሰጣቸው በመጠበቅ ላይ ነው። አንዱ የቤተሰብ አባል የሆኑት ሮበርት ኤፍ ኬኔዲ ትንሹ በግል ለመወዳደርና የዲሞክራቲክ ፓርቲውን ለመገዳደር መወሰናቸውን ተከትሎ ከቤተሰብ አባሎቻቸው ውግዘት ተከትሏል። የባይደን የምርጫ ዘመቻ ቡድን ከኬኔዲ ቤተሰብ አባላት ድጋፍ ለመቀበል መወሰኑ የግል ተወዳዳሪው ትንሹ ኬኔዲ የቤተሰባቸውን መልካም ዝና በመጠቀም የባይደንን ድጋፍ ሊሸረሽሩ ይችላሉ የሚለውን ስጋት ከምር መያዙን ያመለክታል ተብሏል። ትንሹ ኬኔዲ በማህበራዊ ሚዲያ ባሰፈሩት መልእክት ቤተሰቦቻቸው በፖለቲካ አመለካከት ቢለያይም አንዳቸው ለሌላው ያላቸው ፍቅር ግን የጸና መሆኑን አመልክተዋል። የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ የወንድም ልጅ የሆኑትና በግል ለሚወዳደሩት ኬኔዲ ትንሹ ደግሞ እህት የሆኑት ኬሪ ኬኔዲ ቤተሰባቸው ለጆ ባይደን ያለውን ድጋፍ ዛሬ በይፋ እንደሚያሳውቁ የባይደን የምርጫ ዘመቻ ቡድን አስታውቋል። ባለፈው መጋቢት በተከበረው የቅዱስ ፓትሪክ ቀን 30 የሚሆኑና የዲሞክራሲ ፓርቲውን መስመር አጠንክረው የሚከተሉትን የኬኔዲ ቤተሰብ አባላትን ፕሬዝዳንት ባይደን በዋይት ሃውስ ተቀብለው አስተናግደዋል። ይህ በእንዲህ እንዳለ የቀድሞው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፖላንዱ ፕሬዝዳንት አንድሬ ዱዳ ጋር ትናንት ረቡዕ በኒውዮርክ ተገናኝተዋል። ትራምፕ በድጋሚ ሊመረጡ ይችላሉ በሚል አውሮፓ በዝግጅት ላይ ስትሆን፣ የቀድሞው ፕሬዝዳንትም የውጭ አገራት መሪዎችን ማነጋገራቸውን ቀጥለዋል። ትራምፕ ለፖላንዱ መሪ ኒውዮርክ በሚገኘው ህንጻቸው የራት ግብዣ አድርገውላቸዋል። የዩክሬን ጠንካራ ደጋፊ የሆኑት አንድሬ ዱዳ ዋሽንግተን ለኪቭ ተጨማሪ እርዳታ እንድታደርግ ያበረታታሉ፣ አኩሪ ስራ ሰርተዋል፣ ወዳጄም ናቸው ሲሉ ተደምጠዋል። ትራምፕ ግሩም 4 ዓመታትን አሳልፈናል፣ ሁሌም ፖላንድን እንደግፋለን ሲሉ ማክለዋል። በእንደ አውሮፓውያን አቆጣጠር 2016 በነበረው ፕሬዝዳንታዊ ምርጫ ትራምፕ አሸናፊ ሆነው ሲወጡ የአውሮፓ አገራት ክስተቱ ድንገተኛ ስለሆነባቸው ከሁኔታዎች ጋር ራሳቸውን ለማስተካከል ሲራኮቱ ነበር ሲል የአሶሴትድ ፕሬስ በዘገባው አመልክቷል። የአውሮፓ መንግስታት አሁን ያ ሁኔታ እንዲደገም እንደማይሹና ዝግጁ ሆነው መጠበቅን እንደመረጡም ዘገባው ጨምሮ አመልክቷል። በመጨረሻም በአሪዞና የግዛቲቱ ምክር ቤት የዲሞክራቲክ ፓርቲው አባላት በስራ ላይ ያለውንና ጽንስ ማስወረድን የሚከለክለውን ሕግ ለመሻር ያደረጉት ተደጋጋሚ ሙከራ ከሪፐብሊካኑ አባላት በኩል ድጋፍ ባለማግኘታቸው ሳይሳካ ቀርቷል። በአሜሪካ የእርስ በርስ ጦርነት ወቅት በ1864 የወጣው ሕግ ሁሉንም አይነት በሚባል ደረጃ ውርጃን ይከለክላል። የግዛቲቱ ዲሞክራቶች በመጪው ህዳር በሚደረገው ምርጫ በጉዳዩ ላይ ድምጽ እንዲሰጥበት ሙከራ በማድረግ ላይ ናቸው። የአሪዞና ህዝብ ሆይ በእንጀራ አባቷ የተደፈረች 12 ዓመት ልጅ እንድትወልድ መገደድ አለባት ካልክ ሪፐብሊካኖችን ምረጥ ሲሉ ተደምጠዋል። የግዛቲቱ የህግ መወሰኛ ምክር ቤት አባል የሆኑት ዲሞክራቱ ኦስካር ዴሎስ ሳንቶስ። ዲሞክራቱ አገረ ገዢ ኬት ሃብስ በበኩላቸው በ27 ወንዶች በ1864 የተጻፈ ነው ያሉትና በአሪዞና የሚገኙ በሚሊዮን የሚቆጠሩ ሴቶችን ህይወት በመቆጣጠር የለበትም ያሉትን ህግ ምክር ቤቱ እንዲሽር መጠየቃቸውን እንደሚቀጥሉ አስታውቀዋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ለቀሪ ዝግጅቶች ወደ አስማማው መልሳቸዋሉ።
አድማጮቻችንና ተመልካቾቻችን ቀደም ሲል ከዓለም የሰባስተው ዋና ዋና ዜናዎች ናቸው ወደ እናንተ የደረሱት። እንግዱን ለዜናዎቹ በጣም አመሰግናለሁኝ። የተከታተላችሁ ያላችሁት የዛሬ ሐሙስ ሚያዝያ 10 2016 ዓ.ም የምሽቱ የአሜሪካ ድምፅ ዝግጅት ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.com እንዲሁም በፌስቡክ @amharic ላይ በቀጥታ መከታተል ትችላላችሁ። ያስተናግድኳችሁ ያለሁት አስማማየ ነኝ። የፕሮግራሙ አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ በምስልና ድምጽ ቅንብር ሲያሸናፊና ግርማ ደገፋ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮ ገበያው ማብረውናሉ። እናንተም ከኛ ጋር አብራችሁን ትቆዩ በድጋሚ ጋብዛለሁ። አሁን ወደ አብይ ርዕስ እንሂድ። በዋግምራ ብሔረሰብ ዞን አስተዳደር ዞን የጸጥታ ችግር ባለፈው 9 ወራት ባስከተለው የሕክምና ጦት 20 እናቶችና 74 ጨቅላ ህጻናት መሞታቸውን እንዲሁም 134 ሞተው የተወለዱ ህጻናት መመዝገባቸውን የዞን አስተዳደር አስታውቋል። የዞኑ ጤና ጽፈት ቤት ኃላፊ አቶ ሰፋ ነጋሽ ለአሜሪካ ድምጽ እንደገለጹት በሰሜኑ የሀገሪቱ ጦርነት ወቅት የወደሙ የጤና ተቋማት መልሶ አለመገንባታቸው ከወቅታዊ የጸጥታ ችግር ጋር ተዳምሮ የሞት ቁጥሩ እንዲጨምር ምክንያት ሆኗል። የአሜሪካ ድምጽ ያነጋገራቸው የዞኑ ነዋሪዎችም በቂ የሕክምና አገልግሎት ባለመኖሩ እየተሰቃዩ እንደሆነ አመልክተዋል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት።
በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ጤና ጽፈት ቤት ኃላፊ አቶ አሰፋ ነጋሽ ለአሜሪካ ድምጽ እንደገለጹት በአማራ ክልል የቀጠለው ግጭትና አለመረጋጋት ገና ከሰሜን ኢትዮጵያው ጦርነት ጉዳት ባላገገመው የአካባቢው የጤና አገልግሎት እንቅስቃሴ ላይ ጫና እያሳደረ ነው። የጸጥታ ችግሩ በፈጠረው የሕክምና አገልግሎት እጥረት ላይ የእናቶችና ጨቅላ ህጻናት ሞት መጨመሩን የዞኑ ጤና ጽፈት ቤት ኃላፊ ተናግረዋል።
ጤና ተቋም ላይ ከደረሱ በኋላ ነው 12ቱ ማህበረሰቡ ላይ ገና ቤታቸው ሆኖ ነው የሞቱ። ጨቅላ ህጻናት ወረዲ ከተወለዱ በኋላ የሞቱ ወደ 74 ያሉ እስካሁን በሪፖርት ያዝ ነው ማለት ነው። ማህበረሰቡት ላይ ሞተው የተወለዱ ወደ 134 ህጻናት አሉ ማለት ነው። ይሄ በጣም ከፍተኛ ቁጥር ነው።
ወይዘሮ ሙሉ መኮንን በዋግምራ ዞን የሳህላ ሰየምት ወረዳ 01 ቀበሌ ነዋሪ ናቸው። በቅርቡ ከወለደች ልጃቸው ጋር በአቅራቢያቸው ወደሚገኝ የጤና ተቋም በተደጋጋሚ ብቅ እንደሚሉ ይናገራሉ።
ራሴን ልታከም ቤተሰብን ላሳክም ስሄድ ህብረተሰቡን አያለሁ፣ ምንገላታውን አያለሁና የመድኃኒት እጥረት አለን። እናቶች መንገድ የለንም፣ እንደለመዱት ቤት ለቤት ነው እየወለዱ ያሉ። ሰው ያላቸው በእንጨት ተሸክሞ ጤና ማዕከሉ ድረስ ይመጣሉ።
የዞኑ ጤና ጽፈት ቤት ኃላፊ አቶ አሰፋ ነጋሽ ለእናቶችና ለህፃናት ሞት ምክንያት ነው ያሉትን ሲያብራሩ፣
መጀመሪያው በጣም በሰሜኑ ጦርነት የተጎዱ በጣም ብዙ ወረዳዎች አሉ፣ መልሶ ግንባታ አልተሰራላቸው። ሁለተኛ አሁን በወረራ ያለ መንግስት እንደፈለገ ገብቶ ማያስተዳድራቸው ብዙ ቀበሌዎች የሚፈልገውን የጤና አገልግሎት ለመስጠት ግባትና የሰው ኃይል እና የአምቡላንስ ተሽከርካሪዎችን ለማንቀሳቀስ አስቻይ ሁኔታ የለምና፣ ሌላኛው ከፍተኛ የሆነ ድርቅ አለ። በድርቁ ምክንያት ተፈናቃዮች አሉ። ይህ ሁሉ እንግዲህ ብሔረሰብ አስተዳደሩ በጣም አስጨናቂ የጤና እክል ውስጥ እየቀጥ
ሌላዋ የሳህላ ሰየምት ወረዳ ነዋሪ ወይዘሮ አስማሩ ዋሴ በሕክምና ችግር እየተሰቃዩ መሆናቸውን አመልክተዋል።
ግን መድኃኒት የለም ነው ህጻናትን ቢንወስድ ትልቆችን ቢሄዱ ሁሉም የሄደው ሁሉ መድኃኒት የለም ነው የሚለው። በቃ መድኃኒት የለም። ከድርቁ ጋራ ኑሮ ውድነቱ ጋራ ሁሉም ነገር እንትን ሲል በቃ መድኃኒት የለም።
አቶ አሰፋ አክለውም ችግሩ በዚህ እንዳይቀጥል አማራጭ መፍትሄዎችን እየወሰዱ እንደሆነ ጠቁመዋል።
ባህላዊ አምቡላንሶችን ማደራጀት፣ የእናቶች ማቆያ በጤና ተቋም ላይ እንዲቋቋም ማድረግ፣ እሱን በግባት ማሟላት፣ እሱን ካረጉ በኋላ እናቶችን ቀድመን እየለየን ወደ ጤና ተቋም ያስገባን ወሊዳቸው በዛ እንዲያደርጉ የማድረግ ስራውን በእኛ አቅም ያለው ልንሰራ በምንችለው ጉዳይ ብቻ ዲስከስ አድርገን ልንሰራ ነው።
የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱን ጠቅሶ የአማራ ሚዲያ ኮርፖሬሽን በቅርቡ ባወጣው ዘገባ በአማራ ክልል የተፈጠረው ግጭት በተለይ በእናቶችና ህጻናት ጤና አጠባበቅ ዙሪያ ጉዳት ማስከተሉን ገልጿል። በዚህም በጤና ተቋማት ውስጥ መውለድ ካለባቸው እናቶች ውስጥ 44 በመቶዎቹ ለአደጋ በሚያጋልጥ መልኩ በቤት ውስጥ እንዲወልዱ ተገደዋል። የጨቅላ ህጻናት ጤና በእጅጉ እንደተጎዳ የገለጸው ቢሮ 14 በመቶ የሚሆኑ ህጻናት የጀመሩትን ተከታታይ ክትባት እንዲያቋርጡ መደረጋቸውን አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ነው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የምሽቱ ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የምሽቱ የትንታኔ መጽሔታችን የመጀመሪያው ቅንብር የኢትዮጵያ መንግስት የባለድርሻዎችን ተሳትፎ ማሳደግ ቀውሶችን ለመፍታት ቃል መግባቱን የተመለከተ ዘገባ ነው። በጄኔቫ በተደረገው የድጋፍ ማሰባሰቢያ ላይ ሁነኛ አስተዋጽኦ ሊያደርግ የሚችል ድጋፍ መገኘቱን የኢትዮጵያ መንግስት አስታውቋል። ሁኖም በተደራራቢ ዓለም አቀፋዊ ግጭቶች ምክንያት የታቀደውን ያህል ድጋፍ አለመገኘቱን የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ ዛሬ በሰጡት ጋዜጣዊ መግለጫ ተናግረዋል። በሌላ በኩል የድጋፍ ማሰባሰቢያ መርሃ ግብሩን ተከትሎ የአውሮፓ ህብረት ባወጣው መግለጫ በአማራና በኦሮሚያ ክልሎች የቀጠለው ግጭትና በደል ለተጨማሪ የህዝብ መፈናቀል ምክንያት መሆኑ አሳስቦኛል ብሏል። የጄኔቫ መርሃ ግብር አዘጋጆች በበኩላቸው የኢትዮጵያ መንግስት የቆሶችን ቁልፍ ቋጠሮችን ለመፍታት ባለድርሻ አካላትን በንቃት ለማሳተፍ ቃል መግባቱን አመልክቷል። ኬኔዲ አባተ ተጨማሪ አለው።
ኢትዮጵያ፣ ዩናይትድ ኪንግደም እና የተባበሩት መንግስታት ከትላንት በስቲያ ማክሰኞ ሚያዝያ 8 ቀን በጋራ ባዘጋጁት የጄኔቫው መርሃ ግብር ላይ በመጪዎቹ 6 ወራት በኢትዮጵያ የነፍስ አድን እርዳታ ለማቅረብ ያስፈልጋል ከተባለው 1 ቢሊዮን ዶላር ውስጥ 630 ሚሊዮን ዶላር ቃል መገባቱ ይታወቃል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ በመርሃ ግብሩ ላይ የታቀደውን ያህል ድጋፍ ላለመገኘቱ ዓለም አቀፋዊ ሁኔታውን በምክንያትነት ተጠቅሰዋል።
በዓለም አቀፍ ደረጃ በርካታ ግጭቶች እየተከናወኑ ያለበት ሁኔታ ነው ያለው። ከዚህ አንፃር የዓለም አቀፉ ማህበረሰብ ትኩረቱ በተለያዩ ቦታዎች ላይ ድጋፉ በተለያዩ ቦታዎች ላይ ተሰባጥሮ ያለ ስለሆነ በእንደዚህ አይነት ጥረት ላይ ያው ሽሚያ ነው። ሽሚያ ስለሆነ ድረስ የታለመለት ዓላማ ወይም የተቀመጠው ቁጥር ባይሳካም አይነተኛ አስተዋጽኦ ሊያደርግ የሚችል ድጋፍ ተገኝቷል ብለን እንወስዳለን።
በሌላ በኩል የድጋፍ ማሰባሰቢያ መርሃ ግብሩን መነሻ በማድረግ የአውሮፓ ህብረት ባወጣው መግለጫ በአማራና በኦሮሚያ ክልሎች የቀጠለው ግጭትና በደል ለተጨማሪ የህዝብ መፈናቀል ምክንያት መሆኑ በከፍተኛ ሁኔታ ያሳስበኛል ብሏል። ኢትዮጵያን በሰብአዊ መብቶች ጥሰት በመክሰስ ከሰሜኑ ጦርነት በኋላ የተለያዩ ድጋፎችን ከማድረግ ተቆጥቦ የቆየው የአውሮፓ ህብረት በሲቪሎች ላይ የሚፈጸም ቀጥተኛ ጥቃትን፣ ረሃብንና ጾታን መሰረት ያደረጉ ጥቃቶችን ጨምሮ ተደጋጋሚ የዓለም አቀፍ ሰብአዊ ህግጋትና የሰብአዊ መብቶች ጥሰቶች መኖራቸውን የሚያሳዩ ሪፖርቶች እንዳሉም ጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ በዛሬው ጋዜጣዊ መግለጫቸው ላይ የጥያቄ እድል የሰጡት ለተወሰኑ ጋዜጠኞች ብቻ በመሆኑ በአውሮፓ ህብረት መግለጫ ላይ የመንግስትን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የጄኔቫው መርሃ ግብር አዘጋጆች በጋራ ባወጡት መግለጫ የኢትዮጵያ መንግስት የቀውሶችን ስረ መሰረታዊ መንስኤዎች ለመፍታት የሚመለከታቸውን ባለድርሻ አካላት በንቃት ለማሳተፍ ቃል ገብቷል ብለዋል። ባለድርሻዎችን በንቃት አሳትፋለው ካላቸው ዘርፎች መካከል የግጭቶች አፈታት ሂደት፣ ሁሉን አቀፍ ሀገራዊ ምክክርና የሽግግር ፍትህ ይገኙበታል። የመርሃ ግብሩ አዘጋጆች በሆኑት በኢትዮጵያ በዩናይትድ ኪንግደምና በተመድ ተወካዮች የተፈረመው መግለጫ እንደሚያመለክተው መንግስት ከአስቸኳይ ጊዜ እርዳታ በመላቀቅ ከልማት አጋሮችና ተዋናዮች ጋር ያለውን ትብብር ወደ ዘላቂ ድጋፍና አቅም ግንባታ ለማሸጋገርም ቃል ገብቷል። አስቸኳይ የሰብአዊ ድጋፍ የኢትዮጵያን ችግር በዘላቂነት እንደማይቀርፍ የተቀሰሱት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላም ተከታዩን ብለዋል።
ዋናው ስራ በአገር ውስጥ የሚሰራው ነው። ዜጎች ያጋጠማቸውን የሰው ሰራሽ የሚሆን የተፈጥሮ አደጋዎች ተቋቁመው መልሰው ሊቋቋሙ የሚችሉበትን ሁኔታ መንግስት ባለው አቅም ለመስራት ይሞክራል።
የተመድ የሰብአዊ እርዳታ ማስተባበሪያ ቢሮ በመጻሩ ዩኤንኦቻ በኢትዮጵያ ለአስቸኳይ እርዳታ የሚያስፈልገው 1 ቢሊዮን ዶላር እስኪሟላ ለለጋሾች ጥያቄ ማቅረቡን እንደሚቀጥል ስለመግለጹ ትናንት መዘገባችን ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ቀጣዩ የትንታኔ መጽሔት ዘገባችን ስናልፍ የኦሮሞና የትግራይ ማህበረሰብ አባላት ጦርነት እንዲቆም የሚጠይቅ ሰልፍ አካሄዱ። ዋሽንግተን ዲሲ አካባቢ የሚኖሩ ትውልደ ኢትዮጵያዊ የኦሮሞ ማህበረሰብ አባላት የኦነግ የፖለቲካ ዘርፍ ኃላፊ የነበሩት የአቶ በቴ ኡርጌሳ ግድያን የሚቃወም ሰልፍና የሻማ ማብራት ስነ ስርዓት አከናውኗል። ኢትዮጵያ ውስጥ በኦሮሞ ተወላጆች ላይ ይደርሳል ያሉትን ግድያ ተቃውመው ጦርነት እንዲቆም ጠይቀዋል። በሌላ በኩል በዚሁ አካባቢ ሰልፍ ያደረጉት ትውልደ ኢትዮጵያውያን የትግራይ ተወላጆች ጦርነት እንዲቆም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲከበርና ተገቢው እርዳታ ወደ ክልሉ እንዲገባ የሚጠይቅ ሰልፍ አካሂደዋል። ምትኩ ፍቃዱ ተጨማሪ አለው።
ትናንት ሚያዝያ 9/2016 ዓ.ም በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ፊት ለፊት በተካሄደው ሰልፍ ላይ ካገኘናቸው ተሳታፊ አንዱ የዋሽንግተን ዲሲ እና አካባቢው የኦሮሞ ማህበረሰብ ድርጅት ሰብሳቢ ዶክተር ባህሩ ሩጉማ ናቸው። የሰልፉ ዋና ዓላማ የኦነግ የፖለቲካ ዘርፍ ኃላፊ የነበሩት አቶ በቴ ኡርጌሳ ግድያን የሚቃወም መሆኑን ተናግሯል።
አሁን የደረሰንበት ጊዜ ቢኖር በዛም የኦሮሞን ህዝብ ጥያቄ እንዲመለስ ለማድረግ የታገሉ ሰዎች ይሄው እንደ ውሻ ከቤት አውጥተው ከሆቴላቸው ወጥተው የሚረሸኑበት ቀን መጣ። ይሄ ነው ልዩ የሚያደርገው፣ የተለየ የሚያደርገው ይሄ ነው። ለዚህ መንግስት እናስረዳው ይሄ ነው። ይሄ ሰውዬ የተገደለው ጠመንጃ ይዞ አይደለም፣ ሽጉጥ ኩሲ ውስጥ ኖሮ አይደለም፣ ጥይት ተሸክሞ አይደለም፣ ሰውን እገላለሁ ብሎ አይደለም።
የኦሮሞ ህዝብ ችግሩ በሰላም እንዲፈታ የሚፈልግ እንጂ አሸባሪ አለመሆኑ ለአሜሪካ መንግስት ለማሳወቅ እንደሆነ ዶክተር ባህሩ አክሎ ተናግሯል። በሌላ በኩል ከትናንት በስቲያ ምሽት አቶ በቴን ለማስተዋወስ ዋይት ሃውስ አቅራባ የሻማ ማብራት ስነ ስርዓት መካሄዱ ታውቋል። በሰልፉ ላይ ያገኘናቸው ሌላዋ ተሳታፊ ድንቄ ደረሳ በኦሮሞ ህዝብ ላይ በመንግስት ይፈጸማል ያሉት ግድያ እንዲቆም ጠይቋል። በአሁኑ ወቅት ኢትዮጵያ ውስጥ ያለው ችግር በሙሉ የሚመነጨው ስልጣን ላይ ካለው መንግስት መሆኑን በመጠቆም ተጎጂው ደግሞ ህዝብ ነው ብለዋል።
ጨርሰን ነው የምንጠፋው፣ አጥፍተን መጥፋት ብሎ ይሄን መርጦ እየተካሄደ ያለው ከዚህም ጋር ከዚህም ጋር ከዚህም ጋር ከአማራውም ጋር ከኦሮሞውም ጋር ከሌሎቹም ብሔር ብሔረሰቦች ጋር ጸብ ላይ ነው ያለው። አሁን ያለው ለማስተዳደር ሳይሆን ህዝብ ለህዝብ የሚያስብ መንግስት ሳይሆን እኔ የበላይ ሆኜ ገድዬ ሊኑር ብሎ የተቀመጠ ስለሆነ ገድሎ መኖር አይቻልም። ይሄን ልንነግራቸው ይገባል።
በሌላ በኩል ከሰሜን ኢትዮጵያ ጦርነት በኋላ በየሳምንቱ ሮቡ ሰልፍ እንደሚያካሂዱ የገለጹት ትውልደ ኢትዮጵያ የትግራይ ተወላጆች ጦርነት እንዲቆም፣ የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ እንዲከበርና ተገቢው እርዳታ ወደ ክልሉ እንዲገባ የሚጠይቅ ሰልፍ እንደሚያካሂዱ ተናግሯል። ከነዚህ መካከል አቶ አማረ ሉቃስ አንዱ ናቸው።
ያለው ጠላት አንድና አንድ ብቻ ነው፣ የኢትዮጵያ መንግስት። ስለዚህ ሁላችንም አብረን ይሄ ጦርነት ይቁም፣ የሰላም ዘብ እንሁን፣ ለሰላም እንዘምር ነው ጉዳዩ፣ ሌላ ነገር አይደለም። አመሰግናለሁ።
ሌላዋ በሰልፉ ላይ ያገኘናቸው የቀድሞ የአሜሪካ ድምጽ ባልደረባ አዳነች ፍሳዬ ናቸው።
እኔ የትግራይ ተወላጅ ነኝ እና በየሳምንቱ እዚህ የመጣን ለህዝባችን ድምጽ ለመሆን እየሞከርን ነው። ህዝባችን እንግዲህ ሁሉ እንደሚያውቀው ትልቅ ስቃይ ነው ያለው። ተኩሱ አቁሟል ተብሏል፣ ነገር ግን አሁንም ስቃዩ እንዳለ ነው። እንደተከበበ ነው። በቂ ምግብ አይገባም። ታይቶ የማይታወቅ ነው። ይሄ ደግሞ በዓለም ደረጃ ከጦርነት በኋላ ጄኖሳይድ የተፈጸመበት ህዝብ በመጨረሻ ሰላም መጣ ከተባለ ለህዝብ የሚጠቅም ነገር መስራት ነው። ለህዝብ ከሚጠቅሙት ነገሮች አንዱ ምግብ ማቅረብ የዓለም ማህበረሰብ፣ ሁለተኛ ደግሞ መድኃኒት ማቅረብ፣ ሶስተኛ ደግሞ ሰላም እንዲኖር የማድረግ ግዴታ አለበት። ያሸማገለው አገር ያሸማገለው እንግዲህ አፍሪካ ህብረት ነው የሚባለው እና እስካሁን ምንም ለውጥ የለም። ህዝብ በረሃብ እየሞተ ነው፣ የትግራይ ህዝብ እና ለዚህ ድምጻችንን ለማሰማት የህዝባችንን ድምጽ ለማሰማት ነው የምንመጣው። ዛሬ ደግሞ እንዳጋጣሚ ሆኖ የኦሮሞ ወዳጆቻችን፣ ወንድሞቻችን፣ እህቶቻችንም መጥተው ተቃውሞ እያሰሙ ነው። ጥሩ እድል ነው። አብረን ተቃውሞ እያሰማን ነው። ደስ ይለኛል እንደዛ በመሆኑ።
ሰልፈኞቹ ባነሷቸው ጥያቄዎች ዙሪያ ከኢትዮጵያ ኤምባሲ ምላሽ ለማግኘት ሞክረን ነበር። በስልክ ያገኘናቸው ኃላፊ አምባሳደሩን አነጋግሮ ምላሽ እስከሚያገኙ ድረስ የሚነግሩን ነገር እንደሌለ ገልጸውልናል። ምላሻቸውን እንዳገኘን እንመለሳለን።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የዛሬ የሐሙስ የምሽቱን የአሜሪካ ድምፅ ዝግጅታችን ነው። አብራችሁ ስላላችሁ በጣም እናመሰግናለን። ቀጣዩ ዝግጅታችን ደግሞ ባልና ማህበረሰብ ነው። የሐረሪ ሴቶች በአደባባይ የሚደምቁበት የሸዋሊድ በዓልን የተመለከተ ነው። የሐረሪ ሴቶች በአደባባይ የሚደምቁበትን ዘመናት ያስቆጠረ የሸዋሊድ በዓል በመዝሙር በጭፈራና በዳንስ አክብረዋል። ዝግጅቱን የተካተለው አዲስ ቸኮል ለዛሬ ባልና ማበረሰብ እንደሚከተለው አዘጋጅቷል። ተከታተልን መለስ።
የኢትዮጵያ ምስራቋ ክፍል የምትገኘው የሐረር ከተማ ነዋሪዎች ከሌሎች አካባቢ የመጡ የክልሉ ተወላጆችና የአጎራባች ክልል ነዋሪዎች አመታዊ የሸዋሊድ በዓል ማክሰኞ ሚያዝያ 8 2016 ዓ.ም ምረት ከምሽቱ 2 ሰዓት እስከ ንጋት በዘለቁ ትርኢቶችና ልዩ ልዩ ኳኖች አክብረውታል። ሸዋሊድ ከሃይማኖታዊነቱ ይልቅ ባህላዊነቱ ያመዘነ ክብረ በዓል ነው። የነኑ ባል ለመመልከት ከጅቡቲ የመጡት ታጂ አብደላ ማህመድ ብዙ ነገር እንዳስተሰታቸው ይገልጻሉ።
ትላንትና ነው እዚህ የመጣው።
ለመጡ
ሐረሩን ለማየት በጣም ቆንጆ በጣም ንጥናው ምኑ በጣም ያስደስታል። እንደዚህ አልመሰለኝም።
ከጅጅጋ የመጣው ጎብኝ በአከባበሩ እንደተደሰተ ገልጾልናል።
አሽረው ሁሴን ባላላ በጣም ለየት ያለ ነው። ከበፊቱ የተለየ ነው። በጣም አደባቡ በጣም ደስ ይላል።
ምን የተለየ ነገር?
በጣም ብዙ ነገሮች ተመጭቀው ብቻ ብዙ ለውጦች አሉ።
በቀደሙ ዘመናት በሸዋሊድ አከባበር ወቅት ሴቶች አቂጦ አደባባይ የሚወጡበት ብቸኛ በዓል ስለነበረ እንደመተጫጫ በዓልም ይታይ ነበር። የቢሮ ተወላጅ ሆነናል 44 አመታት ኖራችሁ በአሜሪካ ያደረጉ እንግዳም ይሄንን ያረጋግጣሉ።
ረመዳን ዑመር ይባላል። በጣም ልዩነት አለው። ድሮ እኮ በጣም ትንሽ ሰው ነበር የሚያከብረው ድሮ። አሁን ግን በጣም ብዙ ነው። በጠቅላላ ሰው ነው የሚያከብረው። ከገጠርም ይመጣል፣ እዚህ ያለው በጠቅላላ ይመጣል። በጠቅላላ ያከብረዋል።
ከውጭ ሀገርም
ይመጣሉ። አዎ እኔ በአሜሪካ ነው የመጣሁት። በቀደም በጣም ሰፍቷል። አሁን ድሮ እንዳልከው ለመተጫጨት ወንድና ሴት የሚገናኝበት ቦታ ነበረ። አሁን ግን ስታየው በጣም ሰፋ፣ ከዛም በላይ ሆነዋል። አሁን
ጓደኛቸውን ባንጻሩ በእርሳቸው የልጅነት ዘመን የነበረው አከባበር ከአሁኑ የተወሰነ ልዩነት እንደነበረው ያስታውሳሉ።
ዮሴፍ ይባላሉ። አሁን አከባበሩ የተለየ ነው።
በምን ይለያል
ብቻ ድሮ ጉረምሳና ልጃገረድ ብቻ ነበር የሚወጣው። ያኔ ከፈለካት ምርጫ አለ ሙሽራ ለማግባት ያኔ ፈለጋ ነበር የሚወጣው። አሁን ተሻሽሎ ሌላ ነገር ነው። እሱ ቀርቷል። ድሮ እንደዛ ነበር። ሁሉም ጉረምሳ ይወጣል። ያኔ ቀን ነበር። አሁን ማታ አደረጉት እንጂ ቀን ታያታለ። ያኔ ጮኛ ሄዱን ብለ ለባለቤት ብለ እነሱ ጮኛ ይጨርስ።
ሸዋሊድ ከሶስት ወር በፊት በዩኒስኮ የማይዳሰሱ ቅርስ ተብሎ የተመዘገበ ሲሆን በዚህ ደስተኛ መሆናቸውን የገለጹልን የበዓሉ አክባሪ ልጃገረዶች በዓሉ አስቀድሞ ይታወቅበት የነበረው የመተጫጫ በዓልነቱ ግን በዚህ ዘመን ጎልቶ የሚታይ እንዳልሆነ ነው የሚናገሩት።
ስሜ ሪማዲል ይባላል። የመጣሁት ያው ከሐረር ከሻብር ሰፈር ነው።
ስሜ ደግሞ ወንድም ሐሚድ ይባላል። እኔም ያው ሐረር ከተማ ላይ ነዋሪ ነኝ።
በጣም ደስ ብሎኛል። ያው ስሜቱን የምር እኔ በምን እንደምገልጽልህ አላውቅም። በጣም ደስ የሚል ስሜት ነው እና በጣም ነው የሚያኮሩኝ። ሁልጊዜ የሚያኮሩኛል። አሁንም እኮራባቸዋለሁ።
እኔም ያው ደስ ብሎኛል። ኩራትም ይሰማኛል። ዩኒስኮ ላይ ስለተመዘገበች ደስታም ይሰማኛል፣ ኩራትም ይሰማኛል።
ሸዋሊድ በሐረር ከተማ የሚኖር ሌሎች ብሔሮችም በጉጉት የሚጠብቁትና የሚያከብሩት በዓል ነው።
ወይዘሮ አለም ሸትሽ ይባላለሁ። ከሐረር ገነ ክትፎ ቤት።
ሐረር ከተማ ኗሪ ነው?
አዎ፣ ከ40 አመት በላይ የኖርኩ ነኝ። በጣም ለየት ያለ ነው። የዘንድሮ በጣም ለየት ይላል።
በምን ይለያል?
በአቀራረብ፣ በጸጥታ፣ ሁሉ ነገር የተሟላ ነው።
ሁሉም በባለቤትነት እያከበረ ነው።
ሁሉም ህዝብ አብሮ እያከበረ ነው ብዬ እላለሁ፣ ከኔም ጨምሮ ማለት ነው።
ፈቲ አብዲ ይባላለሁ። አሁን ያየሁት በጣም የተለየ ነገር ነው። ምስባልት ላይ ራሱ እንጀራ አንጥፍ የምትበላበት ደስታ ነው ያየሁት። አሁን ያየሁትን ፍቅር ማለት ነው። በስንት ጊዜ አይቻለሁ የሸዋሊድን በዓል አከባበር። አሁን ያየሁት አከባበር በጣም የተለየ ነው።
ምን ነው የተለየ ነው?
የተለየው በቃ የህዝቡ ፍቅርና የህዝቡ ብዛቱ።
ከሌሎች ክልሎች የተጋበዙ ብሔር ብሔረሰቦችም በበዓሉ ላይ ይሳተፋሉ። የእስልምና እምነት ተከታዮች ከቅዱሱ የወርሃ ረመዳን ጾም በኋላ እንደ ፍላጎታቸው በተጨማሪ የሚጾማቸው 6 የወርሃ ሸዋል ቀናት ሲጠናቀቁ የሚከበረው በዓሉ ባለፈው ታህሳስ ወር በዩኔስኮ የማይዳሰስ የሰው ልጆች መንፈሳዊ ቅርስ ተብሎ ተመዝግቧል። ምዝገባው እንዲሳካ ድጋፍ ላደረጉ ሁሉ በዘንድሮ የበዓሉ አከባበር ላይ ክልሉ ምስጋናውን አቅርቧል። የዩኔስኮ የእውቅና ምስክር ወረቀት የታተመበትን ቢልቦርድ የባህልና ስፖርት ሚኒስትሩ አቶ ቀጀላ መርዳሳ፣ የቱሪዝም ሚኒስትሩ አምባሳደር ናኒሴ ጫልና የክልሉ ርዕሰ መስተዳድር አቶ ወርድ በድሬ እንዲሁም ሌሎች የክልልና ፌዴራል ባለስልጣናት መርቀውታል። ዓለም አቀፍ እውቅናው የክልሉን ቱሪዝም ለማሳደግ እንደሚያግዝ ርዕሰ መስተዳድሩ አቶ ወርድ በድሬ ተናግረዋል።
የሸዋሊት ክብረ በዓል በዩኔስኮ የማይዳሰስ የዓለም ቅርስ ሆኖ መመዝገቡ ለሀገራችንና ለሕዝባችን ትልቅ ድል ነው። ይህም እንደ ሀገርና እንደ ክልል የቱሪዝም ሴክተሩን ወደ ላቀ የኢኮኖሚ ምንጭነት ለማሸጋገር የሚደረገውን ዘርፈ ብዙ ርብርብ የሚያጠናክርና የሚያሳካ ይሆናል።
በሐረሪ ክልል በልዩ ድምቀት የሚከበረው የሸዋሊድ በዓል በስልጤና በአንዳንድ ጉራጌ ተወላጆችም ዘንድ መጠነኛ ድግስ በማዘጋጀትና ከወዳጅ ዘመድ ጋር በመጠያየቅ ይከበራል። የሸዋሊድ በዓል በሐረሪ ክልል ከ600 ዓመታት በፊት አንስቶ መከበር እንደጀመረ በቀደሙ ዘገባዎች ያነጋገርናቸው የክልሉ አመራሮች ገልጸውልናል። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። ተከታዮቹ ዘገባዎቻችን ደግሞ የዩናይትድ ስቴትስ ምርጫ 2024ን የተመለከቱ ናቸው። ወደ እነሱ እናልፋለን። የዩናይትድ ስቴትስ የ2024 ምርጫ የተመለከቱ ዘገባዎቻችን የመጀመሪያው ከእስራኤል ቀውስ ጋር በተዛመደ ባይደን እና ትራምፕ የመራጩ ድጋፍ ለማግኘት እየተናነቁ ነው ይላል። የዩናይትድ ስቴትስ ፕሬዚዳንታዊ እጩዎች ጆ ባይደን እና ዶናልድ ትራምፕ ሁለቱም የእስራኤል የጋዛ ጦርነትን ይደግፋሉ። ሁለቱም እስራኤልን ከኢራን ጋር ባላት ግጭት ደጋፊዋ ናቸው። የአሜሪካ ድምፁ ስኮት ስተርሰን በመካከለኛው ምስራቅ የሚታዩ ክስተቶች እንዴት የዩናይትድ ስቴትስን ፖለቲካ እየቀረጹ እንደሆነ የቃኘበት ዘገባን አድርሶናል። አሉላ ከበደ እንደሚከተለው ያቀርበዋል።
ኢራን በእስራኤል ላይ ያደረሰችው ጥቃትና ዩናይትድ ስቴትስ በመካከለኛው ምስራቅ ጉዳዮች ያላት ሚና እንዲሁም እስራኤልን ይበልጥ የሚደግፈው የትኛው እጩ ተወዳዳሪ ነው ከሚለው ጋር ተያይዞ በዘንድሮ ፕሬዝዳንታዊ ዘመቻ ብርቱ ፉክክር ከሚንጸባረቅባቸው እጩዎች ውስጥ ናቸው። በስልጣን ላይ ያሉ ፕሬዝዳንት እንደመሆናቸው ጆ ባይደን አገራቸው ለጥቃቱ የሰጠችው ምላሽ አስፈጽመዋል። እንዲሁም ከኢራቁ ጠቅላይ ሚኒስትር ጋር ተገናኝተው በተነጋገሩበት ወቅት ዩናይትድ ስቴትስ ለእስራኤል ስለምትሰጠው ድጋፍ ዳግም አረጋግጠዋል።
United States is committed to Israel's security. We're committed to a ceasefire that will bring the hostages home and preventing conflict.
United States የእስራኤል ደህንነት ለማረጋገጥ በቁርጠኝነት ቆማለች። የተኩስ አቁም እንዲደረግ ታጋቾችን ለማስለቀቅና ወደ ቤታቸው ለመመለስ እንዲሁም ግጭቱ እንዳይስፋፋ ለማድረግ ቁርጠኞች ነን። ኢራቅን ጨምሮ በክልሉ የሚገኙ ሰራተኞቻችንና ያጋሮቻችን ደህንነት ለማስጠበቅም እንዲሁም
ከፖለቲካው አንጻር ባይደን በሐማስ የተያዙት ታጋቾች እንዲለቀቁና በተመሳሳይም እስራኤል በጋዛ ያካሄደች ያለችውን ወታደራዊ ዘመቻ በተመለከተ ጠንካራ አቋም እንዲያንጸባርቁ የሚጠይቁ ተፎካካሪ ጥሪዎች ገጥመዋቸዋል። ተቀናቃኛቸው ዶናልድ ትራምፕ በኩላቸው እንዴት የሚለውን ሳይብራሩ እርሳቸው ፕሬዝዳንት ቢሆኑ ኖሮ በመካከለኛው ምስራቅ ከተከሰቱት ውከቶች መካከል አንዳቸውም እውን መሆን ባልቻሉ ነበር ይላሉ።
I want to say God bless the people of Israel. They're under attack right now. That's
እግዚአብሔር የእስራኤልን ህዝብ ይባርክ ማለት ፈልጋለሁ። በአሁኑ ወቅት ጥቃት እየደረሰባቸው ይገኛል። ያም እኛ ትልቅ ድክመት በማሳየታችን ነው። ይህ ሊሆን አይገባም። ያሳየነው ድክመት ለማመን የሚያዳግት ነው። እኔ በሆን ፕሬዝዳንቱ ይጨርሶ ሊሆን የማይችል ነገር ነው። ያን እንደሚያውቁ ታውቃላችሁ። ሁሉም ሰው የሚያውቀው ነገር ነው።
የትራምፕ የምርጫ ዘመቻ የምክር ቤቱን አፈ ጉባኤ ማይክ ጆንሰንን ጨምሮ በሪፐብሊካን ህግ አውጪዎች በኩልና በትራምፕ የማህበራዊ ሚዲያ መድረክ አማካኝነት በእስራኤል ጉዳይ ባይደንን ደካማ አድርጎ ለማቅረብ እየሰራ ይገኛል።
ጆ ባይደን has transformed into a anti-Israel president. There's really no other way to characterize it.
ጆ ባይደን ወደ ጸረ እስራኤል ፕሬዝዳንትነት ተቀይሯል። እንደውነቱ ይህን ከዚህ ውጭ በሌላ መንገድ መግለጽ አይቻልም። ታሪካዊና በጣም አስፈላጊ ከሆነችው አጋራችን ጎን ከመቆም ይልቅ ጸረ ሴማዊነት የሚያራምዱ የፓርቲያቸውን ደጋፊዎች ቁጣ ማብረድ ነው ይበልጥ ያሳሰባቸው።
በመካከለኛው ምዕራብ ዩናይትድ ስቴትስዋ የሚሽጋን ክፍለ ግዛት መራጭ ኬሮል ፊልስነር ባይደን ለእስራኤል የሚሰጡትን ድጋፍ መቀጠል አለባቸው ይላሉ።
I think initially President Biden's response to the situation was helpful and it was supportive.
በእኔ አስተያየት ፕሬዝዳንት ባይደን መጀመሪያ ላይ ጉዳዩን አስመልክቶ የሰጡት ምላሽ ተገቢና ለሁኔታውም የሚበጅ ነበር። ጊዜ ያለፈ ሲል ግን ያ አያያዝ ይበልጥ አጠያቂ የሆነ የመጣ ይመስለኛል። እናም ዩናይትድ ስቴትስ በዓለም ዙሪያ ዴሞክራሲ እንዲጠበቅ ጥብቅ አቋም ሊኖራት ይገባል ብዬ አስባለሁ። ያ ማለት ጥልቅ መከባበር፣ ጥልቅ አክብሮት እናም እስራኤልንም ማክበር ማለት ነው።
ባይደን በጋዛው ጦርነት ለእስራኤል የሚሰጡት ድጋፍ ለተቃውሞአቸው ምክንያት መሆኑን የሚናገሩት ሌላው የሚሽጋን ክፍለ ግዛት መራጭ መሐመድ ማውሪ ናቸው።
በሽማይሎች ርቀት ላይ እየተፈጸመ ባለው ውድመት ተባባሪ ሆነዋል። አንዳንዶች ያኛን የሚጎዳ አይደለም ብለው ያስባሉ። ነገር ግን እየጎዳን ነው። ያን እንዲሆንም በገንዘባችን እየረዳን ነው።
Pew Research የተባለው ተቋም ባለፈው ወር ያካሄደው የህዝብ አስተያየት መገምገሚያ ጉዳዩን በተመለከተ ብርቱ መከፋፈል የተንጸባረቀበት ውጤት አሳይቷል። በህዝብ አስተያየት መገምገሚያው ከተሳተፉ 20 በመቶ አሜሪካውያን ድምጽ ሰጪዎች ባይደን ትክክለኛ ሚዛን ያለው አቋም ነው የያዙት ሲሉ፣ ሌሎች 20 በመቶ የሚሆኑት እስራኤልን 16 በመቶ ደግሞ ፍልስጤማውያንን ነው የሚደግፉት ብለዋል። በዚያ የህዝብ አስተያየት መለኪያ የተካተቱ ብዙዎች ታዲያ ጉዳዩን ስለሚመለከተው የባይደን አያያዝ እርግጠኛ አይደሉም።
ቀደም ሲል ወደናንተ የደረሰው የእስራኤልን ቀውስ ተከትሎ ባይደንና ትራምፕ የመራጮችን ድጋፍ ለማግኘት ያደረጉት ያለውን ጥረት እየተመለከተ ነበር። ቀጣዩ ዘገባችን ደግሞ የሁለቱን ተፎካካሪዎች ሳምንታዊ ውሎ የተመለከተ ነው። በዚህ ሳምንት የባይደን ውሎ በመረጡ ዘመቻ ነበር፣ የትራምፕ ውሎ ደግሞ በፍርድ ቤት ነው ይላል ቀጣዩ ዘገባችን። በዩናይትድ ስቴትስ ምርጫ ዘገባ በያዝነው ሳምንት ዶናልድ ትራምፕ የንግድ ድርጅታቸውን ሰነዶች አጭበርብሯል በሚል ለቀረበባቸው ክስ ከህዝብ የሚመረጡ ዳኞች መረጣ በተካሄደበት በኒውዮርክ ፍርድ ቤት ተገኝተዋል። ዲሞክራቱ ተፎካካሪያቸው ፕሬዚዳንት ጆ ባይደን ደግሞ በመጣኔ ሀብት ፍትሃዊነት ጉዳይ ከተቀናቃኛቸው ጋር ያላቸውን ልዩነት ለማስረዳት ዘመቻ እያካሄዱ ናቸው። የቪኦኤ ስካት ስተርንስ የሁለቱን ተፎካካሪዎች ውሎች የሚያስቃኙ ዘገባዎችን ልኮልናል። ቆንጅታዬ እንደሚከተለው ታቀርባለች።
የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተፎካካሪዎች ጆ ባይደን እና ዶናልድ ትራምፕ በዚህ ሳምንት ያለፉትን ቀናት የተለያዩ የጊዜ ሰሌዳዎች ይዘው ተንቀሳቅሰዋል። ትራምፕ ውሎቻቸውን የንግድ ድርጅታቸውን ሰነዶች አጭበርብረዋል በሚል ተቀረቡባቸው 34 የወንጀል ክሶች በተያያዘ በኒውዮርክ ፍርድ ቤት አድርገዋል።
በምርጫ ወቅት መሃል እንዴት የፍርድ ሂደት እንደሚካሄድ አይገባኝም። ትክክልም አይደለም። ይሄ ትክክል አይደለም።
ጆ ባይደን ደግሞ በአጎራባች ፔንሲልቬኒያ በትውልድ ከተማቸው ስክራንተን አካባቢ የምረጡኝ ዘመቻ አድርገዋል። ዶናልድ ትራምፕ በኒውዮርክ ፍርድ ቤት የተገኙት እንደ አውሮፓውያን የዘመን አቆጣጠር በ2016ቱ ፕሬዝዳንታዊ ዘመቻ ጊዜ ይወጡ የነበሩ ለስማቸው ጥሩ ያልሆኑ ዘገባዎችን ዝም ለማሰኘት ካደረጉት ሙከራ ጋር የተያያዘ ነው። አቃቢያነ ህግ ትራምፕ ከርሳቸው ጋር በባለቤታቸው ላይ ወሲባዊ ግንኙነት ነበረን ብለው ለተናገሩ ሁለት ሴቶች የተሰጠውን ገንዘብ ለጠበቃቸው እንደተከፈለ አስመስሎ እንዲመዘገብ አድርገዋል ብለው ከሰዋቸዋል። ትራምፕ የቀረበባቸውን ክስ አልፈጸምኩም ብለው ቃል የሰጡ ሲሆን ጠበቆቻቸውም ወጪው ለህግ ስራ የተከፈለ ትክክለኛ ወጪ ነው ብለው እየተከራከሩ ነው። ትራምፕም ፍርድ ቤት በምርጫ ጣልቃ ገብነት አድራጎት መሳሪያ ተደርጎ በፍርድ ቤት የክስ ጉዳይ እንድጠመድ ተደርጊያለሁ እያሉ ነው።
has a country that's failing. ይሄ በአገራችን ላይ የተሰነዘረ ጥቃት ነው። አገሪቱ ውድቀት ላይ ነች። የምትመራውም ብቃት በሌላቸው ሰው ሲሆን በዚህ ጉዳይ በጣም እጃቸው አለበት። የፖለቲካ ተፎካካሪ ለማጥቃት የተከፈተ መሆኑ የታወቀ ነው። ነገሩ በጠቅላላ ነው።
በዚህ የፍርድ ሂደት ትራምፕ ራሳቸው ችሎት ፊት ቀርበው ቃላቸውን የመስጠት ግዴታ የለባቸውም። የቀድሞው የፌደራል መንግስት አቃቤ ሕግ ኒማ ራህማኒ ግን ለፖለቲካው ሲባል ቀርበው ቃላቸውን መስጠታቸው የሚቀር አይመስለኝም ነው የሚሉት።
This case is as much for the courtroom as it is for the court of public opinion.
ይህ ጉዳይ በፍርድ ቤት ብቻ ሳይሆን በህዝብ አስተያየትም ብያኔ የሚሰጥበት ጉዳይ ነው። ትራምፕ በምርጫ ዓመት መሃል ላይ ናቸው። በክስ ሂደቱ ቃላቸውን ይሰጣሉ። ያን ሲያደርጉ የሚናገሩት ለአሜሪካውያን ነው። ማን እንደሚመርጡ እስካሁን ላልወሰኑ ድምጽ ሰጪዎች ነው የሚናገሩት።
ያለመናገር መብት እየተከማሉ ካሉ ደግሞ ማን እንደሚመርጡ ባልወሰኑ መራጮች በኩል ይጎዳሉ።
ባይደንም ተቀናቃኛቸው ፍርድ ቤት ስለዋሉላቸው የምርጫ ዘመቻውን ሜዳ ለመቆጣጠር አመቺ ሆኖላቸዋል።
ዶናልድ ትራምፕ ዓለምን የሚያይበት መንገድ እኔና እናንተ ከምታዩበት መንገድ ይለያል። እሳቸው ማራላንጎ ላይ ጧት ከንቅልፋቸው ሲነሱ የሚያስቡ ስለራሳቸው ነው። ባለ ቢሊዮን ዶላር ጓደኞቻቸውን ለስልጣን እንዴት እንደሚያበቁ ነው የሚያስቡት። ጽንፍ የያዙ አጀንዳዎቻቸውን በሌሎቻችን ላይ በግድ እንዲጭኑብን እንዴት እንደሚረዱት ነው የሚያስቡት። የሚናገሩትን ስሙ። በመጀመሪያ ቀኔ ነው አምባገነን የምሆነው፣ እኔ በቀላችኋለሁ ብሏል እኮ።
ባይደን ምጣኔ ሀብቱን በሚመለከት እሳቸውና ተፎካካሪያቸው ትራምፕ ያሏቸው ራዕዮች እጅግ የተለያዩ መሆናቸውን ገልጸው ልዩነታቸው የመሰረታዊ ፍትሃዊነት ጉዳይ መሆኑን ተናግረዋል።
Folks, where we come from matters. When I look at the economy, I don't know.
ወገኖቼ የመጣንበትን ታሪካችን ትርጉም አለው። እኔ ምጣኔ ሀብቱን በማራላጓ አይና ላይውም በስክራንተን አይነ የማየው ለማጋነን አይደለም። ሐቅ ነው። እውነተኝነት ጨዋነት ትርጉም አለው። እምነት ትርጉም አለው። ዋናው ቤተሰባዊ መሰረት ነው።
ትራምፕ በበኩላቸው ባይደን ዘመቻቸውን ያካሄዱ እኔ ፍር
በዚያ የህዝብ አስተያየት መለኪያ የተካተቱ ብዙዎች ታዲያ ጉዳዩን ስለሚመለከተው የባይደን አያያዝ እርግጠኛ አይደሉም።
ኒውዮርክ ውስጥ ለምረጡኝ ዘመቻ በመጠኑ ተንቀሳቅሰዋል። የሆነ ሆኖ በይበልጥ ብርቱ ፉክክር በሚደረግባቸው ግዛቶች ለሚያደርጓቸው ዘመቻዎች ያላቸው ጊዜ በቅዳሜና እሁድ ብቻ መወሰን የግድ ሆኖባቸዋል። ባለፈው ሳምንት ቅዳሜ ፔንሲልቬኒያ ውስጥ ደጋፊዎቻቸውን ሰብስበው ያነጋገሩ ሲሆን ተነጎዲያ ቅዳሜ ደግሞ ሰሜን ካሮላይና ላይ የዘመቻ ዝግጅት እንደሚኖራቸው ታውቋል።
በአሜሪካ ምርጫ 2024 የተመለከቱ ዘገባዎቻችን አሁንም እንደቀጠሉ ናቸው። ቀጣይ ደግሞ የፕሬዝዳንት ባይደን እና ትራምፕ የዲፕሎማሲ አቀራረቦችን በንጽጽር የሚመለከትበት ዘገባ ወደ እናንተ እናደርሳለን። ፕሬዝዳንት ጆ ባይደን በያዝነው ሳምንት የጃፓን ጠቅላይ ሚኒስትርና የፊሊፒንሱን ፕሬዝዳንት በዋይት ሃውስ ተቀብለው አነጋግረዋል። 40 ያህል አገሮችና መጠነ ሰፊ ኢኮኖሚ ባቀፈው ኢንዶ ፓሲፊክ የተባለው የእስያ ክልል የጸጥታ ጉዳዮች ላይ ያተኮረው ውይይታቸው የተከታተለችው የአሜሪካ ድምጿ ካሮላይ ፐርሲቲ ያጠናቀረችውን ዘገባ አሁን ከበደ እንደሚከተለው ያቀርባል።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዋይት ሃውስ ባደረጉት ልዩ የራት ግብዣ የጃፓኑን ጠቅላይ ሚኒስትር ፉሚዮ ኪሺዳን ሲያስተናግዱ፣ ቀደም ብለው ቀኑን ደግሞ በሁለቱ አገሮች የሁለትዮሽ ግንኙነቶች ላይ ያተኮረ ውይይት አድርገዋል።
We stand shoulder to shoulder with our allies again.
ከአጋሮቻችን ጋር ዳግም ትከሻ ለትከሻ ተደጋግፈን እንቆማለን፣ ምክንያቱም ጥምረታችን ዋናው አቅማችን ነውና።
ባይደን በማግስቱም የፊሊፒንሱን ፕሬዝዳንት ፈርዲናንድ ማርኮስ ጁኒየርን ባካተተው ስነ ስርዓት በሶስትዮሽ የጥምረት ጉዳዮች ላይ ወደ አተኩሮ ውይይት ወስደውታል። የሳምንቱም ትኩረት ውጥረት የሚታይበት የደቡባዊ ቻይና አካባቢ የደህንነት ጉዳይ ሲሆን የጋራ የአየር መከላከያ የግንኙነት መረብ መመስረታቸውን ይፋ አድርገዋል። ህብረቱ ቻይና የደቀነችውን ፈተና ለመቋቋም የታለመ ቢሆንም ፕሬዝዳንቱ ግን ያን ከማጉላት ተቆጥበዋል።
The things we discussed today improve our cooperation and our
ዛሬ የተነጋገርንባቸው ጉዳዮች ትብብራችንን የሚያሻሽሉ መከላከያና ዝግጁነታችንን ብቻ የሚመለከቱ ናቸው። በየትኛውም አንድ አገር ወይም የክልሉ ስጋት ላይ የተነጣጠሩ አይደሉም። ከግጭቶችም ጋር ምንም አይነት ግንኙነት የላቸውም።
የባይደን የሶስትዮሽ ጉባኤም ተመሳሳይ አቋም ከሚያራምዱ አገራት ጋር የሚሰራበት የግንኙነት መረብ ላይ ግፊት ለማድረግ ያላቸውን ሐሳብ ያንጸባረቀ ነው። ይህም ከተቀናቃኛቸው ፕሬዝዳንት ዶናልድ ትራምፕ ቅድሚያ ለአሜሪካ የተሰኘ ስትራቴጂና ከውጭ አገር መሪዎች ጋር የሚደረጉ ግለሰባዊ ግንኙነቶችን በሀገራት ስምምነት ላይ ከተመሰረቱ የትብብር ግንኙነቶች በላይ ወደሚያደርግ አሰራር ወስደውታል። ተከታዩም ትራምፕ እንደ አውሮፓውያን ዘመን አቆጣጠር በ2017 የቀድሞውን የጃፓን ጠቅላይ ሚኒስትር ሺንዞ አቤን በዋይት ሀውስ ተቀብለው ባነጋገሩበት ወቅት የተናገሩት ነው።
We're going to have a tremendous relationship, long-term relationship.
ከጃፓን ጋር በጋራ ጥቅሞች ላይ ያተኮረ በጣም ጥሩ የረጅም ጊዜ ግንኙነት ይኖረናል።
ፕሬዚዳንት ትራምፕ ከነዛ በግል መቀራረብ ላይ ከተመሰረቱ ግንኙነቶች በመነሳትም ህንድ፣ አውስትራሊያ፣ ጃፓን እና ዩናይትድ ስቴትስ ያሉበትን ኳድ የተባለውን ጥምረት የዲፕሎማሲ ጉባኤ ሐሳብ መልሶ አምጥተዋል። ክሊዮ ፓስካል የዲሞክራሲ ስነ ስርዓቶች ተከላካይ በተባለው ተቋም የጥናት ባለሙያ ናቸው።
If you're looking at the Indo-Pacific, the Biden administration
በኢንዶ-ፓሲፊክ ጉዳይ እኔ እንደማስበው የባይደን አስተዳደር ይበልጡን የፓሲፊክ ክፍልን በሚመለከተው ላይ ትኩረት ሲያደርግ የህንድ አጣጫን በሚመለከተው ዙሪያ በመጠኑ አነስ ያለ የህንድ ውቅያኖስን በሚያካልለውና በተለይም ደግሞ ከህንድ ጋር ባለው የአጋርነት ግንኙነት ላይም እንዲሁ የሚያደርግ ይመስለኛል።
ባይደንም ትራምፕም ቻይናን በሚመለከት ጠንካራ አቋሞችን ይዘው ሲናገሩ ተደምጠዋል። ባይደን ባንድ ወቅት የቻይናውን ፕሬዝዳንት ሺ ጂንፒንግን አምባገነን ሲሏቸው፣ ትራምፕ በበኩላቸው ቀድሚያ ለአሜሪካ በሚለው ዘመቻቸው የንግድ ግንኙነቶችን በተመለከተ በቻይና ላይ አነጣጥረዋል።
Let me tell you something to China. If you're listening, President Xi, and you and I are friends, but
لچاینا عند نگر لتقوم ያደመጡኝ ከሆነ ፕሬዝዳንት ሺ እሶናኔ ወዳጆች ነን። ነገር ግን እሳቸው የኔን አሰራር ይረዳሉ። እነኛ የግዙፍ መኪና ማምረቻ ፋብሪካዎች አሁን በሜክሲኮ የገነቡት ያለው የሚሰራሉት ይመስሉት ይሆናል። አሜሪካውያን ላይቀጥሩ እና ተሽከርካሪዎችን ሊሸጡልን ያስባሉ።
ፓስካል ሲያስረዱም ያቀራረብ ወደ ትራምፕ ሁለተኛ ዙር ፕሬዝዳንትነት ዘመንም ሊሸጋገር የሚችል ነው።
I think that you would see a very focused defense of
በተወሰኑ የዩናይትድ ስቴትስ ጥቅሞች ላይ ብቻ ትኩረት ያደረገ የመከላከያ ስትራቴጂ የምናይ ነው የሚመስለኝ። ይሁንና በአንጻሩ ቻይና ባለፉት ጥቂት አመታት ውስጥ ካስፋፋቻቸው የመገዳደር አዝማሚያ ለማስወጣት የሚሞክር እንቅስቃሴም ማየታችን የሚቀር አይመስለኝም።
ፓስካል እንደሚሉትም ያ ደቡባዊና ምስራቃዊ የቻይና ባህር አካባቢዎች ላይ ወታደራዊ እርምጃ መውሰድን በፓሲፊክ ደሴቶችና በህንድ ውቅያኖስ አካባቢ ደግሞ በዲፕሎማሲያዊ ዘመቻ መጠመድን ሊያካትት ይችላል።
የዩናይትድ ስቴትስ የምርጫ 2024 የተመረከቱ ቅንብሮችን የምናደርስበት የመጨረሻው ዝግጅታችን ላይ ደርሰናል። ባንድ ወቅት ስዊንግ ስቴት የነበረው የኦሃዮ ግዛት በብዛት ወጋጥባቂ እጩዎች እየደገፈ ነው ይላል የመጨረሻው ዘገባችን። የዩናይትድ ስቴትሱ ኦሃዮ ግዛት እንደ አውሮፓውያን አቆጣጠር ከ1964 እስከ 2016 በተካሄዱ ምርጫዎች አሸናፊውን ፕሬዚዳንት በመምረጥ ለረጅም ጊዜ የአሜሪካን የፖለቲካ አመለካከት አመላካቹ ነው ቆይቷል። የአሜሪካ ዘጋቢ ስካስተር ስተርንስ ያደረሰን ዘገባ ግን ኦሃዮ አሁን የበለጠ ወጋጥባቂ እየሆነ በመምጣቱ ፕሬዚዳንት ጆ ባይደን በድጋሚ ለማስመረጥና የህግ መወሰኛ ምክር ቤቱን በበላይነት ለመቆጣጠር ጥረት ለሚያደርገው ዲሞክራት ፓርቲ ፈተና መሆኑን ያሳያል። ስመኝሽ ቆይታ አቀርባለች።
ላለፉት 10 አመታት የኦሃዮ መራጮች የምርጫ ውድድሩን የሚያሸንፉ ፕሬዝዳንታዊ እጩዎችን ሲደግፉ ቆይተዋል። በአሜሪካ ሰሜናዊ ማዕከላዊ ክፍል የምትገኘው ግዛትም ለፕሬዝዳንት ምርጫ ዘመቻዎች የመጨረሻውን ደውል የምታቃጭል ነበረች። ምክንያቱ ደግሞ አብዛኛውን አሜሪካ የሚወክል ግዛት ስለሆነ ነው ሲሉ በሲንሲናቲ ዩኒቨርሲቲ የፖለቲካ መምህር የሆኑት ዴቪድ ሚቨን ያስረዳሉ።
Ohio has a massive agriculture base and a massive manufacturing.
ኦሃዮ ትልቅ የግብርናና የፋብሪካ ምርት መሰረት ያላትና ክልላዊ ኢኮኖሚያ ብዙሃነት ያለው ነው። ስለዚህ ኢኮኖሚያዋ በራሱ አጠቃላዩን አሜሪካ ስለሚመስል የምርጫ ውሳኔዋም አሜሪካን ይመስላል።
የኦሃዮ መራጮች ባራክ ኦባማን 2 ጊዜ ለፕሬዝዳንትነት መርጠዋል። እንደ አውሮፓውያን አቆጣጠር በ2016 ደግሞ ዶናልድ ትራምፕን ደግፈዋል። ነገር ግን እንደ አውሮፓውያን አቆጣጠር በ2020 ትራምፕ በተሸነፉበት ወቅትም ድምጻቸውን ለሳቸው መስጠታቸው ግዛቱ ወደ ወግ አጥባቂ ፖለቲካ እየተቀየረ መምጣቱን አመላካች ነበር ሲሉ የሪፐብሊካን ስትራቴጂስት ቦብ ክሊግ ያስረዳሉ።
The
foundation was always there for Republicans.
Republicanoch Ohio ust yebalay lemhon yemiyaschilacho meseret drom neber. Neger gin ye Trump neger yebelte yatenakkerawna gulto ndiwotaw yaderege yemislenyal.
የሲንሲናቲ ዩኒቨርሲቲ መምህሩ ኒቭንም ሐሳቡን ይስማሙበታል።
Voting is much more demographic based today than it was.
ድምጽ መስጠቱ ሂደት ኦባማ ስልጣን ላይ ከነበሩበት ጊዜም በበለጠ ሁኔታ በህዝብ ስብጥር ላይ የተመሰረተ ሆኗል። አሁን በኦሃዮ የሚታየው የህዝብ አወቃቀር ደግሞ ወደ ሪፐብሊካን አቅጣጫ ያመዘነ ነው። ከአጠቃላይ ህዝቡ ሲነጻጸር ብዙዎቹ የተማሩ አይደሉም፣ በእድሜም የገፉ ናቸው።
ይህ ሁኔታ ከስድስት ዓመት በፊት ለመጨረሻ ጊዜ ግራ ዘመሙን ዲሞክራት ፓርቲ ወክለው በኦሃዮ ግዛት ለተመረጡት የዩናይትድ ስቴትስ ሴናተር ሽሮድ ብራውን ፈተና ነው። በወቅቱ ምርጫውን ባሸነፉበት ወቅት ይህን ብለው ነበር።
Today the hard-working women and men of Ohio voted to continue our fight together for 6 more years.
ዛሬ የኦሃዮ ታታሪ ወንዶችና ሴቶች ትግላችንን ለተጨማሪ 6 ዓመታት እንድንቀጥል ድምጽ ሰጥተዋል። ሁላችሁም ተራማጆች በመሃል አገር በቆራጥነት እንደሚያሸንፉ ለአገሪቱ አሳይታችኋል።
አሁን ሪፐብሊካኖች የዩናይትድ ስቴትስ ህግ መወሰኛ ምክር ቤቱን በብልጫ ለመቆጣጠር ጥረት እያደረጉ ባሉበት ወቅት ብራውን ከነጋዴው በርኒ ሞሬኖ ጋር ነው የሚፎካከሩት። ሞሬኖ ደግሞ ለደጋፊዎቻቸው ባደረጉት ንግግር ከዶናልድ ትራምፕ ያገኙትን ድጋፍ እንደ ክብር እንደሚቆጥሩት ተናግረዋል።
ሼሮድ ብራውን ያገኙትን 99 ከመቶ ድምጽ ብልጫ በክብር ከጆ ባይደን ጋር ይጋሩት ይሆን ብዬ አስባለሁ።
ለዲሞክራቶች ትንሽ ተስፋ የሚሰጣቸው ባለፈው አመት ሪፐብሊካኖች ጽንስ ማቋረጥን ለማስቀረት ያደረጉትን ግፊት የኦሃዮ መራጮች አጥብቀው መቃወማቸው ነው። የስነ ተዋልዶ መብቶች ተሟጋች የሆኑት ቬሮኒካ ኢንግሃም ውጤቱ የኦሃዮ መራጮች ከፖለቲካ ፓርቲያቸው ውጪም ሊመርጡ እንደሚችሉ ያሳየ ነው ይላሉ።
Americans support abortion rights and will turn out to vote to protect these rights.
አሜሪካኖች ጽንስ ማቋረጥ መብቶችን ይደግፋሉ። እነዚህን መብቶች ለመጠበቅ ደግሞ ድምጻቸውን ይሰጣሉ። ትላንት ማታ መራጮች ጉዳዩ የፓርቲ ጉዳይ አለመሆኑን በግልጽ አሳይቷል። የተለያየ አመለካከት ያላቸው የኦሃዮ ነዋሪዎች መንግስት በግል የጤና ሁኔታቸው ዙሪያ በሚወስኑት ውሳኔ ጣልቃ እንዲገባባቸው አይፈልጉም።
ሆኖም የኦሃዮ ሪፐብሊካኖች በጽንስ ማቋረጥ ዙሪያ መሸነፋቸው በፕሬዝዳንት ምርጫው ተመሳሳይ ውጤት ያስገኛል ማለት ላይሆን ይችላል።
core value questions on the ballot Ohioans are mainstream
ዋናዋና ማህበራዊ እሴቶች ለምርጫ በሚቀርቡበት ጊዜ የኦሃዮ ነዋሪዎች ግንባር ቀደምና ከመካከለኛው እስከ ግራ ዘመም ናቸው። ልክ እንደ ወጋ ጥባቂዎቹ አክራሪ አይደሉም። ነገር ግን እጩዎች ለምርጫ ሲቀርቡ ግን በታማኝነት ሪፐብሊካኖችን ይመርጣሉ። የፖለቲካ ተለዋዋጭነት አንዱ ገጽታ ነው።
በዚህ አመት ለሚደረገው ፕሬዝዳንታዊ ምርጫ የተካሄደ ባለው ፉክክር የህዝብ አስተያየቶችን የሚያሳባስበው ሪል ክሊር የተሰኘ ተቋም መረጃ አማካይ ውጤት እንደሚያሳየው በኦሃዮ ትራምፕ ከባይደን የ10 ነጥብ ብልጫ አላቸው። በስኮት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የሐሙስ ሚያዝያ 10 2016 ዓ.ም ምረዝ ቅንብራችን ነው። ቀደም ሲል በ2024 የዩናይትድ ስቴትስ ምርጫ የተመለከቱ ዘገባዎች ነበር ወደ እናንተ ስናደርስ የነበረው። አሁን ደግሞ ወደ ሳምንታዊ የቴክኖሎጂ ዘገባችን እናልፋለን። የዛሬ ቴክኖሎጂ ዘገባችን ክላውድ ሳተ ገሞራ በፍጥነት ቀድሞ ለመተንበይ እያገዘ መሆኑን የሚገልጽ ነው። የእሳተ ገሞራዎች ፍንዳታ ቀድሞ የሚተነብይበትን ጊዜ ለማሻሻል በአሜሪካ አላስካ ክፍለ ግዛት የሚገኙ የሳይንስ ባለሙያዎች ክላውድ የተሰኘው መረጃ ማከማቻና ማጋሪያ በመጠቀም አዲስ ቴክኖሎጂ በዘመናዊ መልኩ በመበልጸግ ላይ ናቸው። ፊልድር ኪንግ የላከውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርቧል።
በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው።
ምን እየሆነ እንዳለ ማንም አያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር።
አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራ አካባቢ የሚገኙን መሬት እንቅስቃሴ ይከታተላሉ። ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል። መረጃው ጅግ ብዛ ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል። አዲሱ ዘዴ እሳተ ገሞራን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰትበትን ጊዜ በፍጥነት ለመወሰን ይረዳል። ይህ ዘዴ በተለይም ለአላስካ ተቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ።
I think in a lot of ways we're almost always at the forefront.
በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉ። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ። ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉ።
ክላውድን በመጠቀም የሚደረገ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው የከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ።
That's getting us towards this vision of sort of an international global
ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም ማከላት እኩል መረጃ እንዲያገኙ ያስችላል።
ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች የመፈንዳት ምልክት አሳይቶ የነበረውና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል።
አድማጮቻችንና ተመልካቾቻችን ስትከታተሉት የቆያችሁት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ዝግጅታችን ነው። ፕሮግራሞቻችንን አጠናቀናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓ አቆጣጠር ሚያዝያ 15 በሱዳን ጦር ኃይሎችና በፈጥኖ ደራሹ ጦር ደጋፊ ኃይሎች መካከል የተደረገውን ደም አፋሳሽ የስልጣን ሽኩቻ ተከትሎ በሱዳን የእርስ በርስ ጦርነት ከተጀመረ አንደኛ አመቱን ይይዛል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። የተባበሩት መንግስታት ድርጅት እንደገለጸው እንደ አውሮፓ አቆጣጠር ከጥር 21 ጀምሮ ከ13000 እስከ 15000 ሰዎች ተገድለዋል። ሌሎች 33000 ሰዎች ቆስለዋል። በተባበሩት መንግስታት የዩናይትድ ስቴትስ ቋሚ ተወካይ ሊንዳ ቶማስ ግሪንፊልድ ቀውሱ ከተጀመረ አንድ አመት ሊሞላው ነው፣ በሱዳን ያለው ሁኔታ አሁንም አስከፊና እጅግ የተባባሰ ነው ይላሉ።
Some 18 million Sudanese people face acute food insecurity. Children are starving.
18 million የሚሆኑ ሱዳናውያን ለከፋ የምግብ ዋስትና እጦት ተዳርገዋል። ህፃናት እየተራቡ እየመነመኑና እየሞቱ ነው። ከመኖሪያ ቤታቸውና ከማህበረሰባቸው ርቀው በሚሊዮኖች የሚቆጠሩ ስደተኞች በተጨናነቁ ካምፖች ውስጥ እየተማጸኑ ነው። የንጹህ ውሃ እጥረት በጣም አለ። ኩፍኝ፣ ኮሌራና ሌሎችም ይከላከሏቸው ዘንድ ይቻሉ የነበሩ በሽታዎች እየተስፋፉ ነው። በሱዳን ዳርፉር ያሉ ሰዎች እንቅልፋቸው የሚቀሰቀሱት በጸሎት ደውል ሳይሆን በጥይትና በከባድ መሳሪያ ድምጾች የድረሱልን ጩኸት ጥሪዎችን እየሰሙ ነው።
የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ቶም ፐሪየሎ በሚቀጥሉት ሳምንታት በጣም ተጋላጭ ለሆኑት ብዙዎቹ ሁኔታው ሊባባስ በሚችልበት ቀውስ ውስጥ ነን ይላሉ።
This is a time for peace. This is a time for coming together and getting the Sudanese
የሱዳን ህዝብ እንዳርፋን አቆጣጠር በ2019 ድፍረት በተሞላበት ሁኔታ የሚያስፈልገውን ያን ውብ የዲሞክራሲ ተስፋ ለመገንባት አምኖበት ወደ ጀመረው አንድነትና መሳባሰብ የሚመጣበት ጊዜ አሁን ነው። ያ ለወደፊቱ ተስፋቸው የሚፈልጉትና የሚገባቸውም ነው።
ልዩ መልእክተኛው ፐሪየሎ የሱዳን ህዝብ በጣም አንድነት ያለው ነው፣ ይህ ጦርነት እንዲያበቃ ይፈልጋል፣ የዲሞክራሲያዊት ሱዳን ዋና ተቋማትን መገንባት ይፈልጋሉ ይላሉ።
The Sudanese people are extremely united in what they want for their future. While there may be divisions on Twitter or other places,
በትዊተርም ሆነ በሌሎች ቦታዎች ላይ መከፋፈል ሊኖር ቢችልም መሰረታዊ የሆኑ ዋና ዋና ጉዳዮች ሲነሱ ግን ተመሳሳይ ናቸው። ለአፋጣኝ ሰላም ያላቸው ፍላጎት፣ ለሙሉ ሰብአዊ ተደራሽነት፣ ወደ ህገ መንግስታዊ ሽግግር መመለስና እንደ አውሮፓ አቆጣጠር በ2019 እንደነበረው የሱዳንን ህዝብ አንድ ለማድረግና ለማነሳሳት እንዲሁም አንድ የተጠናከረና የተዋሃደ መደበኛ ወታደራዊ ተቋም እንዲኖር ባለው ጉዳይ ላይ ይስማማሉ።
እነዚህ በርካታ አለመረጋጋት የሚፈጥሩ ጉዳዮች ባሉበት በዚህ ወቅት የሱዳንን ህዝብ በትልቁ የሚያግባቡና በአካባቢው መረጋጋትን ለማምጣት የሚረዱ ጉዳዮች ናቸው ሲሉ ልዩ መልእክተኛው ፐሪሎ መናገራቸውን ርዕስ አንቀጹ ጠቅሷል። በመጨረሻም የሱዳንን ህዝብ ድምጽና አንድነት ከፍ ለማድረግ በመርዳት የሰላም ጥረቱን የሚያደናቅፉ ተዋናዮች የሚከተሏቸው መዘዝ ከመሳየት ባለፈ ወደፊት ለሚደረገው ጉዞ ብርሃንን ለመፍጠር የሚረዳ አይመስለኛል ሲሉ ፐሪሎ መናገራቸውን በመጥቀስ ርዕስ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችንና ተመልካቾቻችን የዛሬ ምሽት ዝግጅቶቻችን እነዚህ መስል ነበር። አብራችሁ ስለነበራችሁ አመሰግናለሁ። አስማማየ ነው ምሽት ያስተናገድኳችሁ። ከእናንተ ጋር አብራችሁ አመሸሁኝ። መልካም ምሽት ይሁንላችሁ።
ቀጥሎ የሚሰማው ዘገባ